ይህ በምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በያላችሁበት ስፍራ ሆናችሁ ይህንን የራዲዮ መልእክታችንን ለማዳመጥ የቀረባችሁትን ታላላቆችና ታናናሾች ሰላምታችን በጌታ በኢየሱስ ክርስቶስም በያላችሁበት ስፍራ ይድረሳችሁ። እንደምን አመሻችሁ እንላለን። አዎ፣ እናንተም የኛን ሰላምታ ተቀብላችሁ ለሰላምታችን ማጸፊያውን እንደምትመልሱ ባለሙሉ ተስፋ ነኝ። ጌታ ይባርካችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የማርቆስ ወንጌል መጽሐፍ ጥናታችንን እንቀጥላለን። ባለፉት ተከታታይ ጥናቶቻችን እንደተመለከትነው የማርቆስ ወንጌል የተግባር ወንጌል ወይም ተግባር የሚገለጥበት ወንጌል መሆኑን ተመልክተናል። ኢየሱስ ክርስቶስ በሥራ ተጠምዶም እንዳለ እነሆ ተመልክተናል። ቀጥል አድርገንም ጌታ መንፈስ ቅዱስ ይህንኑ ያስተምረናል፣ ይገልጥልናል። ወዳጆቼ፣ አዎ፣ በዚህ በተግባር ወንጌል ውስጥ ስንሰማራ እግዚአብሔር አምላካችን ደግሞ አገልግሎታችንን ከዳር እንድናደርስ ሲያሰማራን ብዙ እንቅፋቶች ሊኖሩ ይችላሉ። ኃጢአት ተረከዛችንን ሊይዝ ይችላል። ወገኖቼ፣ ኢየሱስ ክርስቶስ ግን ከእኛ ጋር ነው። ኃጢአት በከበበን ጊዜ፣ እነሆ ሊጥለንም በፈለገ ጊዜ ጌታ ኢየሱስ ክርስቶስ ደርሶ ደግሞ ፈጥኖ ይነጥቅና በድል ላይ ያቆመናል። ጠላት እንዳሰበው አያገኘንም። ምላሱን በትናጋ ውስጥ ጥርሶቹንም በመንጋጋ ውስጥ ደግሞ ያንገጫግጫል። አዎ፣ ኢየሱስን ምን ይሳነዋል? ወገኖቼ፣ ነፍሳችን ፈጽሞ መረበሽ መደንገጥ የለባትም። ኢየሱስ ሆይ ምን ይሳንሃል? ኢየሱስ ክርስቶስን ምን ይሳነዋል? ወገኖቼ፣ አለቀልን ጠፋን ባልንበት ሰዓት ሁሉ እጆቹ ከእኛ ጋር ናቸው። ስሙ ለዘላለም እየተመሰገነ ይሁን። ሸዋዬ ዳምጤ በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው። እናመስግን። ጌታ ሆይ፣ ዛሬም እንወድሃለን። ዛሬም ሁለመናችንን ወደ አንተ አንስተን እግዚአብሔር ሆይ እንጣራሃለን። ስምህን የዘላለሙን ታላቅና ገዢ የሆነውን ለዘላለም ዓለም የሚኖረውን እግዚአብሔር ሆይ ስምህን አሁንም ታምነን እንጣራሃለን። ጌታ ሆይ፣ በመካከላችን ተገኝ። ድንቅ የሆነውን ቃልህን ደግሞ አብራልን፣ አስተምረን። አቤቱ አምላካችን ሆይ ብቻችንን ነን ባልንበት ሰዓት ማንም ከጎናችን አልቆመም ብለን ስንተካክዝና ስንቆዝም አንተ ከኛ ጋርን አይዟችሁ ትለናል። ስለዚህም እጅግ አድርገን እንወድሃለን። ከቃልህ ደግሞ ታምራትን በዚህች ምሽት ማየት እንድንችል የልቦናችንን ዓይኖች ሁሉ አብራ። ስለ ሕያውና ስለ ዘላለማዊ ስምህ ስትል አሜን። አድማጮቼ ቀደም ብለን እንደተናገርነው ወይም እንደገለጥነው ዛሬ የማርቆስ ወንጌል ምዕራፍ 6 ጥናታችንን እንጀምራለን ማለት ነው። ስለዚህ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የማርቆስ ወንጌል ምዕራፍ 6ን ተመልከቱ። ይህ ምዕራፍ በማርቆስ ወንጌል ውስጥ ሁለተኛው ረጅም ምዕራፍ ነው። በዚህ ምዕራፍ ማርቆስ አስቀድሞ የነበረውን ዘይቤ በመከተል በተግባር የተሞላውን የኢየሱስ ክርስቶስን አገልግሎት በመከታተል ያቀርባል። ነገር ግን በቁጥር 29 ይህ አይነት የተግባር አገልግሎት ወይም የድርጊት አገልግሎት ለተወሰነ ጊዜም ቢሆን ማስተናከያ ሲገጥመው ወይም ሲቆም እንመለከታለን። በዚህ ምዕራፍ እንደምንመለከተው ኢየሱስ ወደ ናዝሬት ከተማ ተመልሷል። የመንግስትን ወንጌል እንዲሰብኩ 12ቱን ደቀ መዛሙርት ልኳቸዋል። እነርሱም የተልኳቸውን ሪፖርት መልሰው ለኢየሱስ ክርስቶስ አቅርበዋል። ከዚያም ጌታ ኢየሱስ 5000 ሕዝብን የመገበበትን ታሪክ እናገኛለን። ኢየሱስ በውሃ ላይም ተራምዷል። ወደ ጌንሴሬጥ ተሻግሮ ብዙ በሽተኞችንም ፈውሷል። ስለዚህ በዚህ ምዕራፍ መሰረት የጌታ ኢየሱስ አገልግሎት የሚጠቃለለው በገሊላ ባህር የምዕራቡ ዳርቻ አቅራቢያ ነው። በዚህ ጊዜ ኢየሱስ ከመጠን በላይ እየታወቀና ዝናውም እየወጣ ሄዷል። አሁን የመጀመሪያ ቁጥሮችን በማንበብ የምዕራፉን ጥናት ስንጀምር በጥሞና እንመለከታለን። ከዚያም ወጥቶ ወደ ገዛ አገሩ መጣ፣ ደቀ መዛሙርቱም ተከተሉት። ሰንበትም በሆነ ጊዜ በምኵራብ ያስተምር ጀመረ። ብዙዎችም ሰምተው ተገረሙና እነዚህን ነገሮች ከወዴት አገኛቸው? ለዚህ የተሰጠችው ጥበብ ምንድር ናት? በእጁም የሚደረጉ እንደነዚህ ያሉ ተአምራት ምንድር ናቸው? ይህስ ጠራቢው የማርያም ልጅ ያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? አሉ፣ ይሰናከሉበትም ነበር ይላል እስከ ቁጥር 3። ይህ ታሪክ በሉቃስ ወንጌል ምዕራፍ 4 ከተጠቀሰው ታሪክ ጋር ስናነጻጽረው አንዳንድ ተቺዎች መጽሐፍ ቅዱስ እርስ በርሱ ይቃረናል ብለው የሚናገሩበት ክፍል ነው። በማርቆስ ወንጌል ምዕራፍ 6 እና በሉቃስ ወንጌል ምዕራፍ 4 የተጠቀሱት ታሪኮች እርስ በርስ ይጋጫሉ ብለውም ያወራሉ፣ ያስወራሉ፣ ያስተምራሉ። የነገሩ እውነት ግን ሲታይ እነዚህ ሁለቱ ምዕራፎች ጌታችን ኢየሱስ ክርስቶስ የገዛ ራሱ ከተማ የሆነችው ናዝሬትን በሁለት የተለያዩ ጊዜያት እንደጎበኘ የሚያበስሩ ታሪኮችን ይዘዋል። ጌታ ኢየሱስ የናዝሬትን ከተማ በሌሎች ጊዜያት የጎበኘ ይመስለኛል። ነገር ግን የተጻፉልን እነዚህ ሁለቱ ጉብኝቶች ናቸው። ሉቃስ ምዕራፍ 4 የመጀመሪያውን ጉብኝት ሲናገር ያን ጊዜ ኢየሱስ ናዝሬትን የጎበኘው ብቻውን ሆኖ ነበር። በዚያን ጊዜ ታምራትን አላደረገም። ሊገሉትም ሲፈልጉ በድንገት ከተማዋን ለቆ ወጥቷል። በማርቆስ ወንጌል ምዕራፍ 6 በተጻፈው ታሪክ መሰረት ኢየሱስ ናዝሬትን የጎበኘው ለሁለተኛ ጊዜ ነው። በዚህ ጉዞ ደቀ መዛሙርቱ ከእርሱ ጋር ነበሩ። በዚያን ጊዜ የተወሰኑ ሰዎችን ፈውሷል። የተወሰነ ጊዜም እዚያ ቆይቷል። ልብ በሉና ወገኖቼ ተከታተሉ። ይህ ብዙዎች መጽሐፍ ቅዱስ እርስ በርሱ ይጋጫል እያሉ ሰዎችን የሚያሰናክሉበት ዘዴያቸው ነው። ከማርቆስ ወንጌል ምዕራፍ 6 በተጨማሪ ማቴዎስ ምዕራፍ 13 ከቁጥር 53 እስከ 58 ያለውን ማመሳከር ይቻላል። ማቴዎስ 13 ከቁጥር 53 እስከ 58 ያለውን ተመልከቱ። ጌታ ኢየሱስ በሁለቱ ጊዜያት ወደ ምኵራብ ገብቶ አስተምሯል። በከተማውም ሰዎች ውግዘት ደርሶበታል። ስለዚህ በማርቆስ ወንጌል ምዕራፍ 6 እና በሉቃስ ወንጌል ምዕራፍ 4 የተጠቀሱ ታሪኮች እርስ በርስ የሚቃረኑ እርስ በርስ የሚጋጩ ሳይሆኑ ጌታ ኢየሱስ ወደ ገዛ ከተማው ወደ ናዝሬት በሁለት የተለያዩ ጊዜያት የጎበኘበትን ታሪክ ይናገራሉ። በመጀመሪያ ጊዜ ከተማውን ለቆ ወደ ቅፍርናሆም ሄደ። ከዚያም የከተማውን ሕዝብ በእግዚአብሔር የመንግሥት ወንጌል ለመድረስ እንደገና ለሁለተኛ ጊዜ ወደ ናዝሬት ተመለሰ። በማርቆስ ወንጌል ምዕራፍ 6 በመጀመሪያ ቁጥር ወደ ገዛ አገሩ መጣ በሚልበት ጊዜ ወደ ተወለደበት ምድር መጣ ማለት ነው። በመሰረቱ በነበረበት ስፍራ ሁሉ በሰንበት ቀን ወደ ምኩራብ መሄድ ለኢየሱስ ልማዱ ነበር። ጌታ ኢየሱስ ወደ ምኩራብ የሚሄድበት ሁለት ዓላማዎች ነበሩት። አንደኛው እግዚአብሔር አባቱን ለማምለክ ሲሆን፣ ሁለተኛው ደግሞ ብዙ ሰዎችን በአገልግሎቱ ለመድረስ ነበር። እርሱን ያውቁ የነበሩ ሁሉ በትምርቱ በርግጥ ተገርመዋል ተማርከዋልም። ቃላቶቹ፣ ሥራዎቹ፣ ተአምራቶቹ ያገሬውን ሕዝብ ሁሉ መማረክ ይችላል። ጥያቄም ፈጥረዋል። እንደ ኢየሱስ ያለ ሰው ከናዝሬት ከተማ ይወጣል የሚል እምነት አልነበራቸውም። ራሳቸውን በሚያዩበት አይነት ነበር በናዝሬትም ላይ የሚፈርዱት። በእነርሱ አመለካከት ናዝሬት መልካም ነገር የለባትም፣ አይገኝባትም። ስለዚህ ኢየሱስን የመሰለ ከዚህ ከተማ ሊወጣ አይችልም የሚል ግምት ነበራቸው። በራሳቸውና በራሳቸው በሆነው በኢየሱስ ላይ እምነት አልነበራቸውም። ወገኖቼ ሆይ አንድ ነገር ልንገራችሁ፣ በፍጹም ከኔ መልካም ነገር አይወጣም ወይም ከዚህና ከዚያ ነገር መልካም ነገር አይገኝም ብላችሁ በደመደማችሁት ሁኔታ ላይ እግዚአብሔር መልካም ነገርን ሊያመጣ መልካም ነገርን ሊያወጣ እንደሚችል እመኑ ወገኖቼ። አዎ እኛ እንደምናስበው እግዚአብሔር አያስብም። እኛ እንደምናሰላውና እኛ ደምረን እንደምንቀንሰው እግዚአብሔር አያሰላም፣ ደምሮም አይቀንስም። የእሱ መንገድ ከእኛ መንገድ የተለየች ናትና። ይህ ክፍል ማለትም ማርቆስ ምዕራፍ 6 ከቁጥር 1 እስከ 3 የሚነግረን ሌላው ነገር ቢኖር የኢየሱስ እናት ማርያም ሌሎች ልጆች እንዳሏት ነው። እነርሱም ከኢየሱስ ጋር ያላቸው ዝምድና በግማሽ ወንድምነትና እህትነት ላይ የተመሠረተ ነው። እዚህ ላይ ልብ በሉ፣ ማርያም ሌሎች ልጆች አሏት፣ እነርሱም ከኢየሱስ ጋር ያላቸው ዝምድና በግማሽ ወንድምነትና እህትነት ላይ የተመሠረተ ነው። በእናት በኩል ወንድሞቹና እህቶቹ ናቸው እንጂ በአባት በኩል አይገናኙም። ልብ በሉ፣ በእናት በኩል እነዚህ ሰዎች የኢየሱስ ክርስቶስ ወንድሞቹና እህቶቹ ናቸው እንጂ በአባት በኩል አይገናኙም። የኢየሱስ አባት ምድራዊ አይደለምና። ሌላው ነገር ደግሞ በዚህ ክፍል የተጠቀሰው ይሁዳ የይሁዳን መልእክት የጻፈ ሰው ይመስለኛል። በመቀጠልም ከኢየሱስ የተነሳ ብዙ ያገሩ ሰዎች እንደ ተሰናከሉበት ክፍሉ ይናገራል። በሚገባ የሚያውቁትም መሰላቸው። በእርግጥ ይህ አይነት ዕውቀት አልጠቀማቸውም። ወገኖቼ ሆይ ይህ አይነት ዕውቀትና ልምምድ በጣም አደገኛ እንደሆነ አስባለሁ። ኢየሱስ ክርስቶስን ሙሉ በሙሉ አለማወቃቸውና አለመረዳታቸው ትልቁ ችግራቸው ነበረ። የሚያውቁት መስሏቸዋል እንጂ በእውነት አያውቁትም ነበረ። በልጅነቱ በናዝሬት ከተማ ሲያድግ ማየታቸው ስለ እርሱ ዕውቀት እንዳላቸው ሊመሰክሩ አልቻሉም። አድማጮቼ ኢየሱስ ክርስቶስን ሙሉ በሙሉ ልናውቀው እንደማንችል መረዳት አለብን። ይህንን ድካማችንን ተረድተን ወደ እርሱ ስንመጣ እርሱ ራሱን ለእኔና ለእናንተ ይገልጣል። ቁጥር 4 ኢየሱስም ነቢይ ከገዛ አገሩና ከገዛ ዘመዶቹ ከገዛ ቤቱም በቀር ሳይከበር አይቀርም አላቸው ይላል። ይህ በዚያን ዘመን የተለመደው አባባል በዛሬው ዘመንም የታወቀ ይመስለኛል። ባለሙያ ከሌላ ከተማ የመጣ ተራ ሰው ነው ሲባልና ሲተረክ እንሰማለን። አንድ ከሩቅ አገር የመጣን ሰው የእኛ አካባቢ ሕዝብ ከሚያውቅ በላይ ከፍተኛ እውቀት ያለው አድርገን እናምናለን፣ እንቆጥራለን። ለዚህም ምክንያት ይመስለኛል አንዳንዶቻችን በሌላ አካባቢ ሄደን ለማገልገል የምንወጣውና የምንወርደው። አንዳንድ ጊዜ አብዛኞቻችን በቤት አካባቢ ከምንሰጠው አገልግሎት ይልቅ ራቅ ብለን በምናገለግለው አገልግሎት ፍሬያማዎች እንደምንሆን ይሰማናል። ቁጥር 5 እና 6 ን አለፍ በሉና ተመልከቱ። በእነዚህ ቁጥሮች ውስጥ እንደምናየው ኢየሱስ ገና የናዝሬትን አካባቢ ለቆ አልሄደም። አስቀድሞ እንደተመለከትነው በመጀመሪያው ጉብኝቱ ወቅት የናዝሬትን ከተማ ወዲያው ለቆ ወደ ቅፍርናሆም ሄዷል። ይህ ክፍል ደግሞ ከሕዝቡ አለማመን የተነሳ ጌታ ኢየሱስ ክርስቶስ ታምራት ማድረግ እንዳልቻለ የሚነግረን አስደናቂ ክፍል ነው። ወንድሞቼና እህቶቼ፣ አለማመን የእግዚአብሔር ሁሉን ቻይነት በመካከላችን እንዳይገለጥ እንቅፋት ይሆናል። በደህንነት ውስጥ የእግዚአብሔር ኃይል የሚገለጥበት ብቸኛ መንገድ እምነት ነው። የእግዚአብሔርን ታላቅ የደህንነት ዕቅድ በሚገልጽ በታላቁ የኢሳይያስ ምዕራፍ 53 ነቢዩ ኢሳይያስ ምዕራፉን እንዲህ በማለት ይከፍተዋል። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? ይላል። ወዳጄ ሆይ፣ አለማመን የእግዚአብሔር ሁሉን ቻይነት በእኛ እንዳይታይ መንገድ ይዘጋል። አለማመን የእግዚአብሔር ኃይል ወደ እኛ እንዳይመጣም ያደርጋል። ዛሬም ቢሆን አለማመን ይህንን ያደርጋል። በማርቆስ ወንጌል ምዕራፍ 6 ቁጥር 6 እንዳየነው ጌታ ኢየሱስ ስለ አለማመናቸው ተደነቀ። ጌታ ኢየሱስ እንዲህ አይነት ነገር ሲያጋጥመው ይህ የመጀመሪያው ጊዜው አይደለም። በማቴዎስ ወንጌል ምዕራፍ 8 ቁጥር 10 ስለ መቶ አለቃው እምነት በሚናገርበት ወቅት እንዲህ ብሏል። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘሁም አላቸው። ስለዚህ ወገኖቼ ሆይ፣ የእግዚአብሔርን የጸጋ ኃይል በእምነት እንቀበል ዘንድ በዚህች ምሽት ለእኔና ለእናንተ ያስፈልገናል። አሁን ጌታ ኢየሱስ ክርስቶስ በትንንሽ መንደሮች እየዞረ ያገለግል እንደነበረ እናስተውላለን። ለክርስቲያን አገልጋዮች ይህ በጣም አስደናቂ ትምህርትን ይሰጠናል። እውነቴን ነው የምላችሁ፣ ልብ በሉና ተመልከቱ። በእግዚአብሔር መንግሥት ሥራ ከተሰማሩት ሰዎች አንዳንዶች ወደ ትንንሽ ቦታዎች ወይም ወደ ትንንሽ መንደሮች ሄደው ማገልገል አይፈልጉም። ታዋቂነትን ለማግኘት ስለሚፈልጉ ሕዝብ በበዛበት ወደ ታላላቅ አብያተ ክርስቲያናት፣ ወደ ታላላቅ ከተማ ሄዶ ማገልገልን ይወዳሉ። እኔም ወደ ታላላቅ አብያተ ክርስቲያናት በመሄድ ምትክ ወደ ትንንሽ ቤተ ክርስቲያናት እያዘወተርኩ በመሄዴ ከአንዳንድ አገልጋዮች ወቀሳ ደርሶብኛል አሉ በአንድ ወቅት ዕውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ ሲናገሩ። አንዳንድ ክርስቲያን ሠራተኞችም በዚህ ዐይነት ሁኔታ የተወቀሱ አሉ። ወደ መንደሮቻቸው እየሄደ ያስተምር ነበር ብሎ የእግዚአብሔር ቃል ሲናገር ጌታ ኢየሱስ ታላቅ ምሳሌ እንዳስቀመጠልን ይሰማኛል። ወዳጆቼ እስኪ ተመልከቱ፣ የክብር ጌታ የእግዚአብሔር ልጅ መድኃኔዓለም ኢየሱስ ክርስቶስ በምድር ላይ በትንንሽ መንደሮች ውስጥ አገልግሏል። እኔና እናንተ ግን ሕዝብ በበዛበት በታላላቅ ጉባኤ መካከል በትልቅ ከተማ ማገልገልን ስለምንወድ እዚህ ቦታ ሄጄ አገልግዬ በነበርኩበት ሰዓት እያልን እንደ አዋጅ እናስነግራለን። ቴሌግራም ወደ ሮም ልኮ ለታላቅ ስብሰባ ትልቅ ስታዲዮን መከራየት በቻለ ነበረ። እግዚአብሔር አምላካችን በዛሬው ዘመን በታላቅነትና ራስን ከፍ በማድረግ ስሜት የተያዙ ብዙ ሰዎች አሉ። ታላቅ ጉባኤ ካልተሰበሰበ አገልግሎት ትርጉም የሌለ ይመስላቸዋል። እውነቴን ነው የምላችሁ፣ በዚህ አቅጣጫ ሁላችንም ከኢየሱስ መማር ይጠበቅብናል። አንድ ምስክርነት ልንገራችሁ ወገኖቼ። በአንድ ወቅት የእግዚአብሔር ባሪያ የሆኑት ዶክተር ስኮፊልድ የሚባሉ ሰው በአሜሪካ አገር በሰሜን ካሮላይና ግዛት ባለች ቤተ ክርስቲያን እንዲያስተምሩ ይጋበዛሉ። በዚያ በስብሰባ ምሽት ከባድ ዝናብ ስለ ዘነበ 25 ሰዎች ብቻ ወደ ቤተ ክርስቲያን ይመጣሉ። የፕሮግራሙ አዘጋጅ የነበረው የቤተ ክርስቲያኑ አገልጋይ ደግሞ ወደ ዶክተር ስኮፊልድ ቀርቦ ስብከቱንና ትምህርቱን ለመስማት ጥቂት ሰዎች በመምጣታቸው ዶክተር ስኮፊልድን ይቅርታ ይጠይቃቸዋል። ሰዎች ቢጠበቁ ዝናቡ ያባራል ተብሎም ቢጠበቁ የመጡት በቁጥር 25 ብቻ ነበሩና፣ ዶክተር ስኮፊልድም ሲመልሱ ለዚህ ለቤተ ክርስቲያኑ አገልጋይ አየ ወንድሜ ሆይ አሉት፣ አየ አብዛኛውን ጊዜ ለጌታችን ኢየሱስ ክርስቶስ በትምህርት ቤቱና በማኅበረ ምእመናኑ የነበሩት ሰዎች ቁጥር 12 ብቻ ነበሩ። ተመልከት አሉት። አየህ ጌታችን ኢየሱስ ክርስቶስ 12 ሰው ብቻ ካስተማረ፣ ለ12 ሰው ሲል ከተጨነቀና ካስተማረ፣ ራሱንም ከሰጠና ካገለገለ እኔ ሲአይ ስኮፊልድ ማን ነኝ ከኢየሱስም በልጥና ለብዙ ሰዎች ቁጥር የምጨነቀው ሲሉ መለሱለት። ቁጥር 7 12ቱንም ወደርሱ ጠራ፣ ሁለት ሁለቱንም ይልካቸው ጀመረ፣ በርኩሳን መናፍስትም ላይ ስልጣን ሰጣቸው ይላል። አሁን ጌታ ኢየሱስ ደቀ መዛሙርቱን ይላከን ያለው የላካቸውም እርሱ ይሰብክበት የነበረውን አይነት የንሳ መልእክት ሰጥቷቸው ነው። ሁለት ሁለት አድርጎ ላካቸው፣ በርኩሳን መናፍስትም ላይ ስልጣንን ሰጣቸው። ይህ ደቀ መዛሙርቱ ይለማመዱበት የነበረው ታላቅ ስልጣን ነበር። የተልኮውንም መመሪያው እንዲህ በማለት ይቀጥላል በቁጥር 8 እና 9 ለመንገድም ከብትር በቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም በመቀነታቸው ቢሆን እንዳይዙ አዘዛቸው። በእግራችሁ ጫማ አድርጉ እንጂ ሁለት እጀ ጠባብ አትልበሱ አለ ይላል። እንዲህ አይነት ትእዛዝ ለምን አስፈለገ ብላችሁ ትጠይቁ ይሆናል። መልካም፣ በርግጥ ጉዞው ቀለል ያለ መሆን ነበረበት። ይህ ትእዛዝ ያስፈለገበት ምክንያት አንደኛ ተልእኮው አጣዳፊና በአስቸኳይ መፈጸም ስላለበት ነው። ሁለተኛው ምክንያት ደግሞ ተልእኮው በጣም አስፈላጊ ስለሆነ ነው። ሦስተኛው ምክንያት ደግሞ በተልእኮው ወቅት ለሚያስፈልጋቸው ሁሉ በእግዚአብሔር መደገፍን እንዲማሩ ነው። በኋላ ግን ረጅም ጉዞ መጓዝ ስለነበረባቸው ከላይ የተጠቀሱትን አስፈላጊ የሆኑ የጉዞ ዕቃዎችን ሁሉ እንዲይዙ ተነግሯቸዋል። በሌላ በኩል ደግሞ ማቴዎስ እንደሚነግረን ከሆነ የተላኩት በእስራኤል ቤት ወደሚጠፉት በጎች ሲሆን የሚደረግላቸው መስተንግዶ ሁሉ መቀበል ነበረባቸው። ቁጥር 10 እና 11ን ተመልከቱ። በዚህ ክፍል መሰረት ደቀ መዛሙርቱ ሊጓዙበት ያለው ጉዞ በጣም የከበረና እንደ ቀላል የማይታይ ጉዞ ነበር። የእግራቸውን ትቢያ ማራገፋቸው ኃላፊነታቸውን መወጣታቸውን ያመለክታል። ቁጥሩን በኋላ ተመልከቱ። በደቀ መዛሙርቱ አገልግሎት በኩል የሚገለጠውን የእግዚአብሔርን ጸጋ መናቅ ደግሞ ፍርድን ያስከትላል። ይህ ለሁል ጊዜ የሚሰራ እውነት እንደሆነ እንመለከታለን። ከዚያም ደቀ መዛሙርቱ ወጥተው ሄዱና አገልግሎታቸውን ቀጠሉ። ቁጥር 12 እና 13 እንኒ ወጥተውም ንስሐ እንዲገቡ ሰበኩ፣ ብዙ አጋንንትንም አወጡ፣ ብዙ ደዌዎችንም ዘይት እየቀቡ ፈወሷቸው ይላል። ምንኛ ታላቅ አገልግሎት ነው! ደቀ መዛሙርቱ ወጥተው የንስሐን መልእክት ሰበኩ። የሚያደርጉትም ታምራት ይህንን መልእክት ያጸና ነበረ። በእርግጥ ተልኳቸው በእስራኤል ቤት በጠፉት በጎች ላይ የተወሰነ ነበረ። ይህ እኛ ዛሬ እንድንከተለው የተሰጠን መመሪያ አይደለም። አገልግሎታችን ሰውን ሁሉ ማቀፍ አለበትና ነው። ሰዎች ሁሉ የንስሐ መልእክት ያስፈልጋቸዋል። ይህም የንስሐ መልእክት የወንጌል አገልግሎት አካል ነው። ሰዎች በኢየሱስ ክርስቶስ እንዲያምኑ ሲጋበዙ የንስሐ መልእክት በዚህ እምነት ጥሪ ውስጥ ይካተታል። በማርቆስ ወንጌል ምዕራፍ 6 የተጠቀሰው ይህ ታሪክ በማቴዎስ ወንጌል በሰፊው ተገልጾ ስለሚገኝ የማቴዎስን ወንጌል ስናጠና በጥልቀት ያየነው ጉዳይ ሆኗል። በሁለቱም የመጽሐፍ ቅዱስ ክፍሎች መሰረት የኢየሱስ ዝና በአገሩ ሁሉ ወጥቷል። ተራው ሕዝብ ብቻ ሳይሆን በዙፋኑ ላይ ያለው ንጉሥ ሄሮድስም ሳይቀር ስለ ኢየሱስ ሰምቷል። ንጉሥ ሄሮድስ በበኩሉ በመጥምቁ ዮሐንስ ላይ የወሰደው እንግዳ የሆነና ጥንቆላ ያዘለ እርምጃ ከላይ ያየነውን የሐዋርያትን ተልኮ ታሪክ እንዲህ ስል ይከተላል። ቁጥር 14 እና 15ን እንመልከት። ስሙም ተገልጧልና ንጉሥ ሄሮድስ በሰማ ጊዜ መጥምቁ ዮሐንስ ከሙታን ተነስቷል፣ ስለዚህም ኃይል በርሱ ይደረጋል አለ። ሌሎችም ኤልያስ ነው አሉ፣ ሌሎችም ከነቢያት እንዳንዱ ነቢይ ነው አሉ ይላል። ይህ ሄሮድስ የተባለ ሰው በጣም መተተኛ ሰው እንደሆነ እንመለከታለን። በእርግጥ በጊዜው የነበሩ ሰዎችም ቢሆኑ ስለ ኢየሱስ ክርስቶስ ማንነት የተደበላለቀ ምላሽ ይሰጡ ነበር። በነገራችን ላይ ወገኖቼ፣ ዛሬም ቢሆን ብዙ ሰዎች የኢየሱስን ማንነት በተመለከተ የተለያየ አስተያየት አላቸው። የተለያዩ ሰዎች ስለ ኢየሱስ ክርስቶስ ሰውነት፣ ስለ ሕልውናውና ስለ ኃይሉ የተለያዩ አይነት አመለካከቶችና ትንተና እንደሚሰጡ ማየት እንችላለን። እንዲህ አይነት የተደበላለቀ አመለካከት በሕዝቡ መካከል ስለነበረ ሄሮድስም ቢሆን ሳይፈራ አልቀረም። ቁጥር 16 ይህንን የሄሮድስን ፍርሃት እንዲህ ሲል ይገልጣል። ሄሮድስ ግን ሰምቶ እኔ ራሱን ያስቆረጥኩት ዮሐንስ ይህ ነው፣ እርሱ ከሙታን ተነስቷል አለ ይላል። እጅግ የሚገርም ነው። በመቀጠልም በቁጥር 17 እና 18 ላይ እንዲህ ይላል፣ ሄሮድስ የወንድሙን የፊሊጶስን ሚስት ሄሮዲያዳን አግብቶ ነበርና በርሷ ምክንያት ራሱ ልኮ ዮሐንስን በወኅኒ አሳስሮት ነበር። ዮሐንስ ሄሮድስን የወንድምህ ሚስት ላንተ ልትሆን አልተፈቀደም ይለው ነበርና ይላል። ተመልከቱ እንግዲህ ወገኖቼ፣ የመጥምቁ ዮሐንስ በሄሮድስ መገደል በማርቆስ ምዕራፍ 6 ከተጠቀሰው ታሪክ በፊት በአንድ በኢየሱስ ክርስቶስ አገልግሎት ወቅት ተፈጽሞ ነበር። ወንድሜ ሆይ፣ መጥምቁ ዮሐንስ በከፍታ ስፍራ ያሉትን ሰዎች ኃጢአት በግልጽ ይቃወም እንደነበረ ተመልከት። ሄሮድስ የወንድሙን ሚስት ሄሮዲያዳን ሚስት አድርጎ ስለወሰዳት ዮሐንስ በጽኑ ይቃወመው ነበር። ይህ ኃጢአት ነው፣ የሚገባ ትክክልም ያልሆነ ነገር ነው እያለ ይቃወመው ነበር። ሄሮዲያዳን እጅግ ስላስቆጣት ዮሐንስን ለሞት አሳልፋ ሰጥታዋለች። ቁጥር 19 እና 20 እንዲሁም ቁጥር 21 እና 22 ተመልከቱ። እነዚህን ቁጥሮች ስንመለከት አንድ ጥያቄ ልናነሳ እንችላለን። ሄሮድስ ወደ እግዚአብሔር እንዳይመለስ ሄሮዲያዳ ከልክላው ይሆንን የሚል። አዎ፣ የሄሮዲያዳ ሁኔታ በንጉሡ ላይ ጫና መፍጠር ቢችልም እንኳን ንጉሡ ወደ እግዚአብሔር ለመመለስ ያለውን ፈቃደኝነት ከዚህ ክፍል አንመለከትም። ሄሮዲያዳ ልጇን በሄሮድስ ፊት ገብታ እንድትዘፍን ጠየቀቻት በቁጥር 21 እና 22 መሠረት። ምክንያቱም ሄሮድስ ሴሰኛ በከንቱ ምኞትም የተመላ ሰው እንደሆነ ታውቅ ነበርና ለልጅቷም የፈለገችውን ነገር መጠየቅ እንድትችል ሙሉ ነጻነት ሰጣት። እንዲህም አላት፣ ቁጥር 23 እና 24 እናንብብ። የመንግሥቴ እኩሌታስ እንኳን ቢሆን የምትለምኝውን ሁሉ እሰጥሻለሁ ብሎ ማለላት። ወጣም ለእናቷ ምን ልለምነው አለች። እርሷም የመጥምቁን ዮሐንስን ራስ አለች ይላል። ተመልከቱም፣ የልጅቷ እናት ለዚህ አይነት ድርጊት ከመጀመሪያው ተዘጋጅታ ነበረ። የሴትዮዋ ጭካኔ እጅግ የሚያሰቅቅ አእምሮንም የሚረብሽ አይነት ነው። እግዚአብሔርን መፍራት ከቶውኑ በልቧ ውስጥ ፈጽሞ አልነበረም። ቁጥር 25 እና 26 ወዲያውም ፈጥና ወደ ንጉሡ ገብታ የመጥምቁ የዮሐንስን ራስ በወጪት አሁን ልትሰጠኝ ወዳለሁ ብላ ለመነችው። ንጉሡም እጅግ አዝኖ ስለ መሐላው ከእርሱም ጋር ስለ ተቀመጡት ሊነሳት አልወደደም ይላል። ሌላው ዐይነት የሄሮድስ ድካም በዚህ ስፍራ ተገልጧል። ከእርሱ ጋር የነበሩት ወዳጆቹ ምን ያስቡ ይሆን፣ ምን ሲሉ ይሆን ብሎ በፍርሃት ተውጧል። ስለ መሐላ የሰጠው ግምት ፈጽሞ እየተሳሳተ ነበረ። ቁጥር 27 እና 28ን ተመልከቱ። በመጥምቁ ዮሐንስ ላይ የተፈጸመው አረመኔያዊ ርኅራኄ የለሽ እንግድያ ከዚህ ክፍል እንመለከታለን። ቁጥር 29 ላይ ደግሞ ደቀ መዛሙርቱም ሰምተው መጡ፣ በድኑንም ወስደው ቀበሩት ይላል። የዮሐንስ ደቀ መዛሙርት ራሱ የተቆረጠውን የዮሐንስን ሬሳ ወስደው በጥንቃቄ ቀበሩት። ከዚህ በኋላ ማርቆስ ታሪኩን ወደ ኢየሱስ ክርስቶስ አገልግሎት ይመልሳል። አስቀድሞ የተላኩት ደቀ መዛሙርትም የአገልግሎታቸውን ሪፖርት ለኢየሱስ ክርስቶስ ያቀርባሉ። ሪፖርቱ ግን ዝርዝር ነገሮችን ያካተተ አልነበረም። ይህንን በተመለከተ እግዚአብሔር ወዶና ፈቅዶ ብንኖር በሚቀጥለው ክፍለ ጊዜያችን ይዘንላችሁ እንቀርባለን። እንግዲህ ወገኖቼ፣ ትምህርታችንን በተመለከተ አስተያየት፣ ጥያቄ ቢኖራችሁ ለመጽሐፍ ቅዱስ ትምህርት በራዲዮ የመልእክት ሳጥን ቁጥር 1366 እደግመዋለሁ፣ 1366 አዲስ አበባ ብላችሁ ጻፉልን። ለምታደርጉት ትብብር፣ ስለ ጸሎታችሁ፣ ስለ ልግስናችሁ ሁሉ እግዚአብሔር ይባርካችሁ እያልን የምንሰናበታችሁ በቴክኒኩ በኩል አለማየሁ ዳዊት፣ በትምህርቱ በኩል ደግሞ እኔ ወንድማችሁ አበበ ከበደ ወርቄ ነኝ። ሰላም።